አመሰገንታ ፋና ማራ ትትፉ
The Voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 2013 ዓመተ ምህረት ዝግጅታችን ጀመረ። ሁለተኛውና ታሪካዊውን የትራምፕ ክስ ለመስማት መወሰኛው ምክር ቤት ዛሬ ዳኝነት ይቀመጣል። ኢትዮጵያ በትግራይ ክልል የሚገኙ ህጻጽና ሽማልባ የተባሉ ሁለት የኤርትራውያን ስደተኞች መጠለያ ጣቢያዎችን ልትዘጋ ነው።
በጀመራውንም ልካል ነበር አሁንም ይቀጥልበት አግባብ የለም በሚለው ተነጋግረን ሽማልባ ላይ ያሉ ስደተኞችን ወደ ሌሎች ካምፖች በመወሰድ ወይ ወደ ሌሎች ካምፖች በማስገባት ወይ ከካምፖች እንዲኖሩ በማስተባበር ወይም ኢንተግሬት በማድረግ ከማህበረሰው ጋር በመቀላቀል ያንን ካምፕ መዝጋት የሚቻልበት መንገድ ላይ ተነጋግረን ተስማምተናል።
የስደትና ከስደት ተመላሾች ጉዳይ ኤጀንሲ ዋና ዳይሬክተር አቶ ተስፋሁን ኮበዛይ ናቸው። በተባበሩት መንግስታት ድርጅት ዓለም አቀፍ የምግብ ፕሮግራም በትግራይ ክልል እየሰጠ የሚገኘውን አገልግሎት እንዲያሰፋ ከኢትዮጵያ መንግስት ጥያቄ እንደቀረበለት የኢትዮጵያው ጽህፈት ቤት ዳይሬክተር ተናገሩ። በኮንሶ ግጭት ምክንያት ለተፈናቀሉ 60 ሺህ ተፈናቃዮች የመልሶ ማቋቋም ስራ መጠናቀቁን የደቡብ ክልል አስታወቀ። ለዚህና ሌሎች በዛ ያሉ ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ እንደምን አመሻችሁ። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ መንግስት 25 የዓለም አቀፍ የረድኤት ሰራተኞች ትግራይ ክልል እንዲገቡ ፈቃድ መስጠቱን የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ በትናንቱ ለታዊ ጋዜጣዊ ጉባኤያቸው ሲናገሩ ይህ ፈቃድ መስጠቱ የረድኤት ሰራተኞች ችግሩ ፈጥኖ እየተባባሰ በሚገኝበት በትግራይ ክልል እርዳታ ለማቅረብና ለችግሩ የምንሰጠው ምላሻችንን ለማጠናከር እንደምንችል የሚያረጋግጥ የመጀመሪያ እርምጃ ሆኖልናል ብለዋል። አያይዘውም በቅርቡ የድርጅቱ የደህንነትና የጸጥታ ጉዳዮች ረዳት ዋና ጸሐፊ ጊልስ ሚሾ የስደተኞች ከፍተኛ ኮሚሽነሩ ፊሊፖ ግራንዴ ከጥቂት ቀናት በፊት ደግሞ የዓለም የምግብ ፕሮግራም ዋና ስራ አስኪያጅ ዴቪድ ቤዝሊን ጨምሮ በኢትዮጵያ ጉብኝት ያደረጉ የድርጅቱ ከፍተኛ ባለስልጣናት ከሀገሪቱ መንግስት ጋር በርከት ያሉ ገንቢ ንግግሮች ማካሄዳቸውን ስቴፋን ዱጃሪክ አስታውሰዋል። የዓለም የምግብ ፕሮግራም በትግራይ ክልል ለአንድ ሚሊዮን ዜጎች አስቸኳይ እርዳታ ለማቅረብ መስማማቱንና እርዳታ በማጓጓዝ ረገድ እንዲያግዝ ከመንግስት የቀረበለትን ጥያቄ መቀበሉን ዋና ዳይሬክተሩ ቤዝሊ መናገራቸውን ቃል አቀባዩ አክለው አስታውሰዋል። ወደ ትግራይ ለመጓዝ አዲስ አበባ ውስጥ ፈቃድ እየተጠባበቁ የሚገኙት የተቀሩት 60 የመንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት ባልደረቦችም ፈቃዱን እንደሚያገኙ ተስፋ እናደርጋለን ብለዋል። አስከትለውም የመንግስታቱ ድርጅት ቃል አቀባይ ወደ ትግራይ ክልል ለመግባት መንግስት ፈቃድ መስጠቱ መልካም ሆኖ በክልሉ ህዝብ ላይ የተባባሰ ያለው የሰብአዊ ረድኤት ችግርና በሲቪሎች ላይ ይፈጸማሉ ስለሚባሉ ጥቃቶች የምናገኛቸው ሪፖርቶች አሁንም በጥልቅ ያሳስቡናል ብለዋል። የርዳታ ሰራተኞች ያለምንም ቅድመ ሁኔታ በነጻነት ፈጥነው የክልሉን ህዝብ በሙሉ መድረስ እንዲችሉ ፈቃድ እንዲሰጥ ተማጽኗችንን ደግመን እናሰማለን ነው ያሉት። ዓለም አቀፉ ለሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል በበኩሉ የኢትዮጵያ መንግስት የረድኤት ሰራተኞች ትግራይ ክልል እንዲገቡ ለመፍቀድ የገባውን ቃል ማክበር አለበት ሲል አሳስቧል። የኢትዮጵያ ባለስልጣናት የገቡትን ቃላቸውን ማጠፍ የለባቸውም ያሉት የአምነስቲ ኢንተርናሽናል የምስራቅ አፍሪካና የአፍሪካ ቀንድ ምክትል ዳይሬክተር ሳራ ጃክሰን በግጭቱ የሚሳተፉ ወገኖች በሙሉ ለህዝቡ ገለልተኛ ፈጣንና ያልተገታ ሰብአዊ እርዳታ ተደራሽነት እንዲያገኝ በሚጠይቀው ዓለም አቀፍ የሰብአዊ ረድኤት ህግ ያለባቸውን ግዴታ እንዲያከብሩ ደግመን እናሳስባለን ብለዋል። ምስራቃዊ ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በሚገኝ መንደር ሌሊቱን በተፈጸመ ጥቃት ቢያንስ 10 ሰዎች መገደላቸው ተገለጸ። ከዩጋንዳ በሚያዋስነው ድንበር ላይ ጥቃቱን ያደረሱት የተባበሩት ዲሞክራሲያዊ ኃይሎች የሚባል የዩጋንዳ እስላማዊ ቡድን አባላት እንደሆኑ ነው የተጠረጠረው። የሀገሪቱ የጦር ኃይል ወደ አካባቢው ወታደሮች ማዝመቱን አረጋግጧል። ይኸው ቡድን ባለፈው ሳምንትም ተመሳሳይ ጥቃት በአቅራቢያው ባለ መንደር ላይ አካሂዶ ቢያንስ 12 ሰዎች እንደገደለ ተዘግቧል። እንደ አውሮፓውያን አቆጣጠር ከ1990ዎቹ አንስቶ የሚንቀሳቀሰው ይህ ቡድን ከሁለት ዓመታት በፊት የኮንጎ የጦር ሰራዊት ዘመቻ ከከፈተበት በኋላ ሲቪሎችን ማጥቃት እንደጀመረ ነው የተገለጸው። ባለፈው የአውሮፓውያን 2020 ዓመተ ምህረት ብቻ ከ840 በላይ ሲቪሎች እንደገደለ የተባበሩት መንግስታት ድርጅት መረጃ ያመለክታል። አማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የየመን ሁቲዎቹ ሽምቅ ተዋጊዎች በሀገሪቱ ግዛት ውስጥ ምንም አይነት አዲስ ወታደራዊ ጥቃት ከመካሄድ እንዲቆጠቡ ዩናይትድ ስቴትስ አሳሰበች። በሳውዲ አረቢያ ሲቪሎች መኖሪያዎች ላይ ጉዳት የሚያደርሱ ጥቃቶችንም እንዲያቆሙ ጠይቃለች። ሶሎሞን አባተ ዝርዝሩን ያዘ የቪኦኤ ዘገባ ያቀርብልናል።
ሁቲዎቹ ያለማቋረጥ እየፈጸሙ ያሉት ጥቃት ዩናይትድ ስቴትስን በጥልቅ እያሳሰባት መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ኔድ ፕራይስ ከትናንት በስቲያ ምሽት ላይ ተናግረዋል። ሁቲዎች አተራማሽ ከሆኑ አድራጎቶች እንዲቆጠቡና ሰላም ለማስፈን በመንግስታቱ ድርጅት ልዩ ልዑክ ግሪፊት በሚደረገው ጥረት ውስጥ አውንታዊ በሆነ ሁኔታ ለመሳተፍ ቁርጠኛነታቸውን እንዲያሳዩ ጠይቀዋል። ይህንን ሂደት ከወዲያኛው ለማስቆም ጊዜው አሁን ነው ብለዋል ፕራይስ። በኢራን ይደገፋሉ የሚባሉት ሁቲዎች ዛሬ 7 ዓመት ዋና ከተማይቱን ሰንአን በተቆጣጠሩበት ሰሞን የተነሳው ይህ የየመን ግጭት የፖለቲካ መቋጫ እንዲያገኝ በሚል የመንግስታቱ ድርጅት ልዑክ ግሪፊትስ በጀመሩት ጥረት በመግፋት የወገኖቹን የሁለት ቀናት ድርድር ከትናንት በስቲያ እሁድ ኢራን ውስጥ መጀመራቸው ቢዘገብም ከውይይቱ መድረክ እስካሁን የወጣ መረጃ የለም። በዚሁ የየመን ጉዳይ ላይ ሐሳብ ለመለዋወጥ በሚል ሚስተር ግሪፊትስ ከኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ጋር በእለቱ ከድርድሩ ቀደም ሲል ተገናኝተው መመካከራቸውን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱያሪች ተናግረዋል። ሁለቱ ባለስልጣናት በመላ ሀገሪቱ ተኩስ እንዲቆም የሰንአ ዓለም አቀፍ አውሮፕላን ጣቢያ እንዲከፈትና በሁዳይዳ ወደቦች ላይ የተጣሉ ገደቦችና አገዳዎች እንዲቀሉ ለማድረግ የሚያስችሉ አፋጣኝ እርምጃዎችን በመውሰድ አስፈላጊነት ላይ መክረዋል። የየመን ግጭት እንዲያበቃ የመንግስታቱ ድርጅት የጀመረውን ጥረት ኢራን መደገፏን ግሪፊትስ አድንቀዋል። ሁቲዎቹ ጥቃታቸውን እንዲያቆሙ ዩናይትድ ስቴትስ የጠየቀችው የቀድሞ ፕሬዝዳንቷ ዶናልድ ትራምፕ ለሳውዲ መሩ ጥምረት ይሰጡ የነበረውን ድጋፍ አዲሱ ፕሬዝዳንት ጆ ባይደን ለማቋረጥ መወሰናቸውን ባሳወቁ በጥቂት ቀናት ውስጥ ነው። ጥምረቱ የመን ውስጥ በሲቪሎች ላይ የአየር ድብደባ ይፈጽማል በሚል የመብቶች ተሟጋች ቡድኖች ይከሳሉ። ይህንን የተራዘመ የየመን ትርምስ ሰብአዊና ስልታዊም አደጋ ሲሉ ጠርተውታል ፕሬዝዳንት ባይደን። ዩናይትድ ስቴትስ እና የመንግስታቱ ድርጅት የአሁኑን ጥረታቸውን የጀመሩት ባላንጣ የሆኑት ሱኒ መሯ ሳውዲ አረቢያና በሺዓዎች የምትተዳደረው ኢራን ችግሮቻቸውን ከየመን ውጪ እንዲፈቱ ጫና ለማሳደር መሆኑ ተዘግቧል። ሁቲዎቹን የትራምፕ አስተዳደር በመጨረሻዎቹ ቀናት ካሰፈረበት የሽብር መዝገብ እንዲፋቁ ባይደን መወሰናቸውን ለተወካዮች ምክር ቤታቸው አሳውቀዋል። የቀድሞው ፕሬዝዳንት እርምጃ እርዳታ የማድረሱን ጥረት ያስተጓጉላል በሚል ቁጥራቸው የበረከተ ሰብአዊ ድርጅቶች ሲነቅፉት ቆይተዋል።
ሰላሙን ለዘገባው አመሰግናለሁ። በቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት ለሁለተኛ ጊዜ የተመሰረተው ክስ ዛሬ በመወሰኛ ምክር ቤቱ መደመጥ ጀምሯል። ዶናልድ ትራምፕ የተከሰሱት ከአንድ ወር በፊት የዩናይትድ ስቴትስ ኮንግረስ ፕሬዝዳንት ጆ ባይደን የተመረጡበትን ድምጽ በማጽደቅ ሂደት ላይ ባለበት የተሰጠውን ድምጽ ውጤት እንዳያጸድቁ ለማስገደድ በምክር ቤቱ ህንጻ ላይ አመጽ ያካሄዱትን ደጋፊዎቻቸውን አነሳስተዋል ተብሎ ነው። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ አካተናል። ኮቪድ-19 ቻይናዋ ውሃን ከተማ ላይ መጀመሪያ ላይ ከመከሰቱ አስቀድሞ በሽታው በስፋት የተሰራጨበት ሁኔታ እንደነበረ የሚያሳይ አንድም ማስረጃ አላገኘንም ሲሉ በቻይና የበሽታውን አመጣጥ የመረመረው ዓለም አቀፍ ሳይንቲስቶች ቡድን መሪ ተናገሩ። ባለም የጤና ድርጅት በቫይረስ የሚተላለፉ በሽታዎች ልዩ ባለሙያው ፒተር ቤን ኤምበርግ ዛሬ ውሃን ውስጥ ለጋዜጠኞች በሰጡት መግለጫ ቡድናችን ያካሄደው ምርመራ የሚጠቁመው በሽታው ከሌሊት ወፎች እንደመነጨ ነው ብለዋል። ነገር ግን የሌሊት ወፎቹ ውሃን ውስጥ የነበሩ አይመስልም ሲሉ ነው ያከሉት። ዓለም አቀፉ የሳይንቲስቶች ቡድን በሽታው መጀመሪያ የተቀሰቀሰበት ተብሎ ተጠርጥሮ የነበረውን የውሃኑን የሁዋናን የአሳ ምግቦች ገበያ እንዲሁም የውሃን የቫይረስ ምርመራ ኢንስቲትዩትና ቤተ ሙከራውን ጎብኝተዋል። የዓለም የጤና ድርጅቱ ሳይንቲስት በጋዜጣዊ ጉባኤያቸው ቫይረሱ ከቤተ ሙከራው አምልጦ የሾለከ ነው የሚለው ግምት በእጅጉ የማይመስል ሆኖ በመገኘቱ ቡድኑ ከዚህ በኋላ በዚያ ጉዳይ ክትትል አያደርግም ሲሉ አስታውቀዋል። ኮቪድ-19 በቅዝቃዜ በደረቁ ምግቦች ንግድ አማካይነት ሊዛመት ይችላል የሚለው አስተሳሰብም ትክክል ሊሆን ይችላል ነው ያሉት። የቻይና የጤና ኮሚሽን ባለሙያ ሳይንቲስት ዶክተር ሊያንግ ዋንያን በበኩላቸው ኮሮና ቫይረስ ውሃን ውስጥ ከመታየቱ አስቀድሞ በሌሎች የሀገሪቱ ክፍለ ግዛቶች ሲዛመት ቆይቶም ሊሆን ይችላል ብለዋል። የዓለም የጤና ድርጅት 10 አባላት ያሉትን የመርማሪ ስብስብ ቫይረሱ ከወዴት እንደመነጨ እንዲከታተል ወደ ቻይና ማሰማራቱ ይታወቃል። ኮቪድ-19 ምክንያት በዓለም ዙሪያ እስካሁን የሞቱት ሰዎች ቁጥር ከ2.3 ሚሊዮን አልፏል። በበሽታው የተያዙት ሰዎች ቁጥር ደግሞ ከ106 ሚሊዮን አልፏል። መጨረሻም የጦር ሰራዊቱ መፈንቅለ መንግስት ባካሄደባት በሚያንማር በዋና ከተማዋ የተቃውሞ ሰልፉ ዛሬ 4ኛ ቀኑን ይዟል። ሲቪላዊ መንግስቱ ከስልጣን መወገዱን በመቃወም የተጀመሩት ሰልፎች እንዲገቱ ወታደራዊው አስተዳደር ያስተላለፈውን ትዕዛዝ ሰልፈኞቹ አልተቀበሉትም። ዮንጎንና ማንዳሌ ከተሞች ከምሽቱ 2 ሰዓት እስከ ንጋቱ 10 ሰዓት የሚዘልቅ የሰዓት እላፊ መታወጁን ተከትሎ በጥቂት ሰዓታት ውስጥ ነው ሌላይቱ ከተማ ውስጥ ሰልፉ የተካሄደው። ሰዓት እላፊው በታወጀባቸው በሁለቱ ከተሞችም የተቃውሞ ሰልፉ ተካሂዷል። በመላ ሀገሪቱ ከአራት ሰው በላይ ተሰብስቦ መገኘትም በወታደራዊው አስተዳደር ተከልክሏል። ዘገባዎች መሰረት በሶስቱም ከተሞች ፖሊሶች ተቃዋሚ ሰልፈኞችን በኃይል በሚወነጨፉ ውሃ ደብድበው ለመበተን ሞክረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
የተከበራችሁ አድማጮች የምትታደሙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ ማክሰኞ የካቲት 2 2013 ዓ.ም ምህረት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.news.com በአትቪኦኤamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርባ ሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተው ሁለተኛውና ታሪካዊው ክስ ከዛሬ ማክሰኞ ጀምሮ በአሜሪካ የሕግ መወሰኛ ምክር ቤት በመታየት ላይ ይገኛል። ትራምፕ የተከሰሱት የሕግ አውጪዎቹ የምክር ቤት አባላት የፕሬዝዳንት ባይደንን አሸናፊነት የሚያረጋግጠውን የ2020 ፕሬዝዳንታዊ ምርጫ ውጤት እንዳያጸድቁ ለማስገደድ ከአንድ ወር በፊት ደጋፊዎቻቸው በምክር ቤቱ ህንጻ ላይ ያካሄዱትን የአመጽ ተቃውሞ አነሳስተዋል በሚል ነው። በቪኦኤ ዘጋቢ ኬን ብራድሚር የተዘጋጀውን ሀተታ ደረጀ ደስታ እንደሚከተለው ያቀርባል።
የቀድሞ ፕሬዝዳንት ትራምፕን ለክስ ያበቃው ተቃውሞ ወደ ሁከት የተቀየረው 800 የሚደርሱ የአመጹ ተሳታፊዎች የምክር ቤቱን ህንጻ ተባቂዎች ሰብረው በማለፍ ህንጻውን ከወረሩ በኋላ ነበር። አመጸኞቹ የበር መዝጊያዎችን በመደብደብ መስኮቶቹን በመሰባበር ከፖሊሶች ጋር ግብግብ በመፍጠር ወደ ውስጥ ከገቡ በኋላም የአንዳንድ የምክር ቤት አባላትን ቢሮዎች ዘርፈዋል። በሁከቱም አንድ የምክር ቤቱ ተባቂ ፖሊስን ጨምሮ 5 ሰዎች ሞተዋል። የጠባቂው ፖሊስ አማማትና በሁከቱ ተሳታፊ ከነበሩት መካከል ከፖሊስ በተተኮሰባት ጥይት ህይወቷ ያለፈው የአንዲት ሴትም ጉዳይ እየተጣራ መሆኑ ተነግሯል። 100 የሚሆኑት የህግ መወሰኛው ምክር ቤት አባላት 50 ዲሞክራትና 50 ሪፐብሊካን በመሆኑ እኩል በተጋሩት ምክር ቤት የአንድ ዙር ብቻ ፕሬዝዳንት በሆኑት ትራምፕ ላይ በቀረበው ክስ ለመስማማት የተለየ ሁኔታ ገጥሟቸዋል። ምክንያቱም ብዙዎቹ የምክር ቤት አባላት እንደ አውሮፓ አቆጣጠር ጥር 6 የተካሄደው አመጽ ሲካሄድ በስፍራው ነበሩ። የራሳቸውን ህይወት ለማትረፍ የተሯሯጡበትም ስለነበር በስፍራው የነበሩ እማኞች ናቸው። ከምክር ቤቱ አባላት በትራምፕ ላይ የጥፋተኝነት ውሳኔውን ለማሳለፍ የሚያስፈልገው ድምጽ 2/3 ነው። 50ዎቹ ዲሞክራቶች ውሳኔውን እንደሚደግፉ ሲታሰብ ከሪፐብሊካን ቢያንስ 17 የሚሆኑት ትራምፕን ተቃውመው ድምጽ መስጠት ይኖርባቸዋል። ትራምፕ ባለፈው አመት የምርጫ ተፎካካሪያቸው በነበሩት በጆ ባይደን ላይ ጥፋት እንዲያፈላልጉ የዩክሬን ፕሬዝዳንትን አግባብተዋል በሚል በተከሰሱበት የመጀመሪያው ተመሳሳይ ክስ በነጻ እንደተሰናበቱ ሁሉ በዚህኛውም ነጻ እንደሚወጡ ይገመታል። ውጤቱ ምንም ይሁን ምን ትራምፕ ከ200 አመታት በላይ በሆነው የአሜሪካ ታሪክ ውስጥ 2 ጊዜ ከስልጣናቸው እንዲሰናበቱ ክስ የተመሰረተባቸው ብቸኛው ፕሬዝዳንት ይሆናሉ። የዩናይትድ ስቴትስ ተወካዮች ምክር ቤት 232-197 በሆነ ድምጽ ፕሬዝዳንት ትራምፕን በጥፋተኝነት እንዲከሰሱ የወሰነው የምክር ቤቱ ህንጻ በውከት ከተናወጠ ከአንድ ሳምንት በኋላ ነው። በዚህ ውሳኔ ትራምፕ አመጹን በማነሳሳት ተጠያቂ ናቸው ካሉት 222 ዲሞክራቶች ጋር የተባበሩት 10 ሪፐብሊካን አባላት ናቸው። ትራምፕ በተከሰሱበት ጉዳይ በአካል ተገኝተው መከላከያቸውን እንዲያሰሙ በዲሞክራቶቹ የቀረበላቸውን ጥያቄ ያልተቀበሉት ሲሆን ያንን ማድረግ የማይጠበቅባቸው መሆኑም ተመልክቷል። ክርክሩን የሚያደምጠው ችሎት አንድ ሳምንት ምናልባትም ከዚያ በላይ ሊቆይ እንደሚችል ተነግሯል። የክስ ሂደቱን የሚመሩት በትራምፕ ላይ የመሰረቱትን ክስ የሚያሰሙት 9 የዲሞክራቲክ ምክር ቤት አባላት ሲሆኑ ብዙዎቹ ቀደም ሲል አቃቢያን ህጎች የነበሩ ናቸው። ፕሬዝዳንት ትራምፕ በመርጫው የደረሰባቸውን ሽንፈት ለመቀልበስ ደጋፊዎቻቸው በምክር ቤቱ ህንጻ ላይ ጥቃት እንዲያደርሱ በማነሳሳታቸው በተናጥል ተጠያቂ ናቸው በማለት ይከራከራሉ። እንደ አውሮፓ አቆጣጠር ጥር 6 ትራምፕ በዋይት ሃውስ ፊት ለፊት የነበሩ ደጋፊዎቻቸው ወደ ምክር ቤቱ ህንጻ በመገስገስ እጅግ በተቆጣ ስሜት ተቃውሟቸውን እንዲገልጹ ማነሳሳታቸውም ተጠቅሷል። ምንም የተጨበጠ ማስረጃ ሳይቀርቡ ምርጫው የተጭበረበረ መሆኑንም በመናገር ደጋፊዎቻቸውን አስቆጥቶ በማነሳሳት ተከሰዋል። ከአንድ ሰዓት በላይ በፈጀው ንግግራቸው አንድ ጊዜ ብቻ ተቃውሟችንን ሰላማዊና አርበኝነት በተቀላቀለበት መንገድ ማሰማት ይኖርብናል ማለታቸውም ተመልክቷል። ይሁን እንጂ አስከትለውም ሁላችሁም እዚህ የመጣችሁት ምርጫው እንዳይሰረቅ ለመታገል ነው። አገራችን ከበቂ በላይ አይታለች። ካሁን በኋላ ግን በቅቶናል። በኃይል አክረራችሁ መታገል ይኖርባችኋል። አክረራችሁና አምረራችሁ ካልታገላችሁ አገር አይኖራችሁም ማለታቸውም ተሰምቷል። ብዙ ልምድ ያላቸው መሆኑ የተነገረላቸው የትራምፕ ጠበቆች የሆኑት ዴቪድ ሾን እና ብሩስ ካስተር በበኩላቸው ትራምፕ ከአሁን በኋላ ፕሬዝዳንት ስላልሆኑ ከስልጣናቸው ይወገዱ የሚለው ክስ አይመለከታቸውም፣ ስለዚህ ክሱ ህገ መንግስታዊ አይደለም የሚል መከራከሪያ አቅርበዋል። የህግ መወሰኛው ምክር ቤት ግን ይህን መሰሉን ክስ ከዚህ ቀደም በ1876 መስተናገዱን በመጥቀስ ስልጣን መልቀቅ ከሰሩት ወንጀል ነጻ የሚያወጣ ሽፋን አይደለም ይላሉ። ከሁሉም በላይ የተወካዮቹ ምክር ቤት ተከራካሪዎች ትራምፕ ክስ እንዲመሰረትባቸው በተወካዮቹ ምክር ቤት የተወሰነው ገና በስልጣን ላይ እያሉ ስለሆነ መከሰሳቸው አግባብ ነው ይላሉ። የትራምፕ ደጋፊ ከሆኑት መካከል አንዳንዶቹ የክሱ ሂደት ህገ መንግስታዊ አለመሆኑን በመጥቀስ መታየት የለበትም ሲሉ ተከራክረዋል። ይሁን እንጂ ከ50ዎቹ ሪፐብሊካን መካከል 5ቱ ሪፐብሊካኖች ከዲሞክራቶች ጋር በመተባበራቸው ክሱ እንዲታይ ተደርጓል። በሳምንቱ መጨረሻ አካባቢ ችሎቱ እማኞችን አቅርቦ ሊያነጋግር እንደሚችልም ተገልጿል። የትራምፕ ጠበቆች የቀድሞ ፕሬዝዳንት ከተነሳሳው አመጽ ጋር ምንም ግንኙነት እንደሌላቸው የሚያሳዩ በርካታ ማስረጃዎችን ማሰባሰባቸውም ተዘግቧል። እየተካሄደ ያለው ነገር የፖለቲካ ቲያትር ሲሆን የተወካዮች ምክር ቤት አፈ ጉባኤ ናንሲ ፖሎሲና መሰሎቻቸው ለፖለቲካ ጥቅም ሲሉ የሚያካሂዱት ነው በሚል ክሱን ማጣጣላቸው ተሰምቷል። ዴሞክራቶቹም ተከራካሪዎች በበኩላቸው የምንኖረው በሕግ በሚመራ አገር ውስጥ ነው፣ በምርጫ የደረሰባቸውን ሽንፈት መቀበል በማይችሉ ፕሬዝደንት በሚነሳሳ አመጽና ነውጥ አይደለም። ፕሬዝደንቱ ለአሜሪካ ሕዝብ የገቡትን ቃል ክደው የፈጸሙት ግልጽ ተጠያቂነት አለ ማለታቸውም ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ተከታዮቻችንን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ በትግራይ ክልል የሚገኙ ህጻጽና ሽመልባ የተባሉ ሁለት የኤርትራውያን ስደተኞች መጠለያ ጣቢያዎችን ልትዘጋ መሆኑን የስደትና ከስደት ተመላሾች ጉዳይ ኤጀንሲ ዛሬ አስታወቀ። በሁለቱ የስደተኞች መጠለያዎች በህይወትም ሆነ በንብረት ላይ ለደረሰው ጉዳት ተጠያቂው ህወሓት ነው ሲሉ የኤጀንሲው ዋና ዳይሬክተር ተናግረዋል። መለስካቸው አማሃ ዝርዝር አለው።
ዛሬ ረፋዱ ላይ በውጭ ጉዳይ ሚኒስቴር በሰጡት ጋዜጣዊ መግለጫ ስደተኞችና ከስደት ተመላሾች ኤጀንሲ ዋና ዳይሬክተር አቶ ተስፋውን ጎበዛይ የሽመልባና የህጻጽ የስደተኛ መጠለያዎች በመንግስት በኩል እንዲዘጉ የተወሰነ እንደሆነ ገለጹ። ዋና ዳይሬክተሩ እንዳብራሩት ከሆነ ሁለቱም መጠለያ ጣቢያዎች በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ህግ መሰረት መጀመሪያውኑ መከፈት የሌለባቸው ናቸው። በዓለም አቀፉ የስደተኞች ኮሚሽን ደንብ መሰረት የስደተኛ መጠለያዎች ከድንበሮች በ50 ኪሎ ሜትር ርቀው መመስረት ሲኖርባቸው የሽመልባ መጠለያ 20 ኪሎ ሜትር ብቻ ርቆ የሚገኝ እንደሆነ የጠቀሱት አቶ ተስፋሁን እንዴት በወቅቱ እንደተመሰረተ ይጠይቃሉ።
መጀመሪያውንም ልክ አልነበረም፣ አሁንም የሚቀጥልበት አግባብ የለም በሚለው ተነጋግረን ሽመልባ ላይ ያሉ ስደተኞችን ወደ ሌሎች ካምፖች በመውሰድ ወይ ወደ ሌሎች ካምፖች በማስገባት ወይ ከካምፖች እንዲኖሩ መብት በመስጠት ወይም ኢንተግሬት በማድረግ ከማህበረሰቡ ጋር በመቀላቀል ያንን ካምፕ መዝጋት የሚቻልበት መንገድ ላይ ተነጋግረን ተስማምተናል። ሁለተኛው ህጻጽ ነው። ህጻጽ በጣም በረሃ ውስጥ ያለ ካምፕ ነው። ደደቢት በረሃ ውስጥ ማለት ነው። ለኑሮ የሚመች አይደለም፣ ለስደተኞችም የሚመች አይደለም። ብዙ ጊዜ ስደተኞች እዛ ካምፕ ላይ ይመዘገቡና አንድ የመታወቂያ ካወጡ በኋላ ጥለውት ነው የሚወጡት። ምክንያቱም ኮንዲሽኑ ለኑሮ የሚመች አይደለም። ያ በመሆኑ ምክንያት ብዙ ጊዜ እንቅስቃሴ ተደርጓል። የዛሬ አመት ከምናምን ያንን ካምፕ ለመዝጋትና ስደተኞችን ወደ ሌላ ቦታ ለመውሰድ መንግስት ብዙ ስራዎችን ሰርቶ ነበር። ከዚህ ውስጥ ለምሳሌ ለ12000 ስደተኞች የከተማ መታወቂያ ሰጥቷቸው ነበር እና ያንን ካምፕ ለመዝጋት ብዙ ጥረቶች ቢያደርግም በወቅቱ የነበረው አመራር የህወሓት እና አንዳንድ አካላት እንቅፋት ፈጥረው ተጓጉለውታል። ያንን እንቅስቃሴ ማለት ነው። ለምንድን ነው እንዳይዘጋ ያሰናከሉት ካልን እንግዲህ አሁን የሆነ ያለው ጋር አስተሳሰብን ስናየው ጉዳዩ ግልጽ ነው የሚመስለኝ። ደባው ግልጽ ይመስላል።
ዳይሬክተሩ ሁለቱም መጠለያዎች በወታደራዊ ግጭቱ በእጅጉ እንደተጎዱም አልሸሸጉም። በእሳቸው አገላለጽ በቁጥር የበዙ ውጊያዎች በእነዚህ መጠለያዎች አካባቢ ተደርገዋል ወይንም በእነዚህ ስፍራዎች አልፈዋል። ስደተኞቹም ባልተበቁትና እነሱን በማይመለከት ጦርነት መካከል ተጠምደዋል ብለዋል አቶ ተስፋውን።
እንግዲህ በአጠቃላይ በሀገራዊ ማዕቀፍ ካየ ነው እዛ ክልል ውስጥ ብዙ ጥፋት ተፈጽሟል፣ ብዙ ንብረቶች ወድመዋል። የጦርነት ያመጣው አንዱ ጉዳይ ማለት ነው። ስለዚህ ተጠያቂው ያው ህወሓትና እሱ የሚመራው ጁንታ ነው። አብዛኞቹን ጥቃቶችን ስደተኞችን አነጋግረናል። ጥቃት ፈጸመብን የሚሉት ጁንታውንና ሚሊሻውን ነው። ለምሳሌ እኔ በግሌ 55 በላይ ስደተኞችን ኢንተርቪው አድርጌያለሁኝ። በማንኛውም የቲሜ አባልም ስደተኛ ሲመጣ የመጀመሪያ የሚያደርገው ነገር የተከሰተውን ጉዳይ አካውንት መውሰድ ነው። ስለዚህ ተፈጸመብን የሚሉት ይሄንን ነው። በተለይ ኤርትራ ሰራዊትና ኢሳያስ እያገዙ ነው የሚለው ፕሮፓጋንዳ በጣም ዲፕ ሩትድ ስለሆነ በዛ ምክንያት ሚሊሻውም ምኑም እንደ ጠላት የማየትና ጥቃት እንደፈጸመባቸው ይገልጻሉ። በዚህም የደረሱ የሞት ወይም ሌሎች ጉዳቶች ሊኖሩ ይችላሉ። እሱን እያጣራንም ነው።
አቶ ተስፋውን ጎበዛይ በአሁኑ ጊዜ በክልሉ ያሉትን ስደተኞች በተለይም በሁለቱ መጠለያዎች ውስጥ የነበሩ ስደተኞችን በተመለከተ እየተሰራ ነው ያሉትን ዘርዝረዋል። በማይ አይኒና በአዲ ሀሮሽ የሚገኙትን ጣቢያዎች በማስፋፋትና ምቹ በማድረግ ወደ እነዚህ መጠለያዎች ስደተኞቹን እያስገቡ እንደሚገኙም ገልጸዋል። ይሁንና በዓለም አቀፍ መገናኛ ብዙሃን ይህን በተመለከተ የሚሰራጨው ዜና ትክክል አይደለም ሲሉ ቅሬታቸውን ገልጸዋል። ከዚህም ባሻገር ኖርዌጂያን ሬፊውጂ ካውንስል በአጽሮት አጠራሩ ARC በተሰኘው ድርጅት የተሰነዘረውን ነቀፌታ በተመለከተ ከጋዜጠኞች ለቀረበው ጥያቄም ምላሽ ሰጥተዋል።
ኤንአርሲ ጋር አሁንም አብረን እየሰራን ነው። እነሱ ለመናገር በቀርቡም አክሰስ ጠይቀው ወደ ማያኒና ዲሃሩሽ አክሰስ ሰጥተናቸዋል። በሚዲያ የሚናገሩት ግን ለኛ እንግዳ ነው። በዚህ ደብዳቤ ጠይቀው ያስፈቅዳሉ፣ በጎን ደግሞ ሚዲያ ላይ ወጥተው አክሰስ አይሰጥም ብለው መንግስትን ይወቅሳሉ። ሶ እኛ ሁለቱን ካምፖች በሚመለከት በጣም ባጭር ጊዜ አክሰስ ሪኩዌስቶችን እንሰጣለን። ምክንያቱም አብዛኛውን ሰርቪስ የሚሰጡት የውጭ ተቋማት ናቸው። ስደተኞች ስለሆኑ አገልግሎት የሚሰጡት አንዱ ጤና፣ አንዱ ምግብ፣ አንዱ ውሃ፣ አንዱ ሌላ አገልግሎት የሚሰጡት የተለያዩ ተቋማት ናቸው። ስለዚህ እነዚህ ተቋማት ካልሄዱ ስደተኞቹ አገልግሎት ማግኘት ስለሚያስቸግር በተቻለ መጠን በፍጥነት ሰስ እንዲያገኙና እንዲሄዱ ያደረግን ነው። በጎንደር ደባርቅ አዳርቃይ ማይጻምሪ መንገድ በጣም ብዙ እንቅስቃሴዎች አሉ። በጣም ብዙ አክሰስ ያገኙና ስራ እየሰሩ ያሉ ድርጅቶችም አሉ።
አቶ ተስፋውን በዚሁ ጋዜጣዊ መግለጫ በሁለቱ ስደተኛ መጠለያዎች ማለትም በሽመልባና በሕጻጽ የነበሩ ወደ 20,000 የሚጠጉ ኤርትራውያን ስደተኞች የት እንደደረሱ አይታወቅም የሚሉና ሌሎችም ተመሳሳይ ዘገባዎች ጨርሶ መሰረተ ቢስ ናቸው ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። ዓለም አቀፉ የምግብ ፕሮግራም በትግራይ አገልግሎቱን እንዲያሰፋ ከኢትዮጵያ መንግስት ተጠየቀ። በተባበሩት መንግስታት ድርጅት ዓለም አቀፍ የምግብ ፕሮግራም በትግራይ ክልል እየሰጠ የሚገኘውን አገልግሎት እንዲያሰፋ ከኢትዮጵያ መንግስት ጥያቄ እንደቀረበለት የኢትዮጵያው ጽህፈት ቤት ዳይሬክተር ተናገሩ። በክልሉ ያለው የሰብአዊ እርዳታ ሁኔታም እየተሻሻለ ነው ሲሉ ገለጹ። ዳይሬክተሩን ያነጋገራቸው የአዲስ አበባው ዘጋቢ መለስካቸው አምሃ ዝርዝሩን ያሰማናል።
በትግራይ ክልል የሰብአዊ እርዳታ አገልግሎት ከሚሰጡ ዓለም አቀፍ ድርጅቶች መካከል በተባበሩት መንግስታት የዓለም አቀፍ ምግብ ፕሮግራም አንዱ ነው። በተለይ ከወራት በፊት በትግራይ ክልል መንግስት ህግን ለማስከበር ወስጄዋለሁ ካለው ወታደራዊ እርምጃ በኋላ ይህ የመንግስታቱ ድርጅት አንድ አካል የሆነ ተቋም ሰብአዊ ድጋፍን በተመለከተ ምን እየሰራ እንደሆነ ቪኦኤ ለማወቅ በኢትዮጵያ የሚገኙትን የድርጅቱን ተወካይ ሚስተር ሴቨን ዋየሬ ኦማሞን ጠይቋቸዋል። ኦማሞ እንዳሉት በአጠቃላይ ኤርትራውያን ስደተኞችን እንረዳለን። ከዚህ በተጨማሪም ለሚያጠቡ እና ለነፍሰ ጡር እናቶች እንዲሁም ለሕፃናት የምግብ ድጋፍ እናደርጋለን። በአየር ንብረት ምክንያት ለአደጋ ተጋላጭ ለሆኑ ማህበረሰቦችም የአየር ንብረት መድህን ዋስትና ስርዓት በመዘርጋት ከሚከሰት አደጋ በቶሎ እንዲያንሰራሩ ድጋፍ እንሰጣለን ሲሉ አስረድተዋል። ከቅርብ ጊዜ ወዲህ ይህንን አገልግሎት ለማስፋፋት ከኢትዮጵያ መንግስት ጋር ስምምነት እንዳደረጉ ገልጸዋል።
Recently, as a result of the discussions with the government, we have received a request to expand our operations in the region.
በቅርቡ ከመንግስት ጋር ባደረግነው ውይይት ምክንያት በትግራይ ክልል የምናከናውነውን ስራ እንድናስፋፋ ጥያቄ ቀርቦልናል። በዚህም የሰብአዊ እርዳታ አገልግሎቶችን ወደ ትግራይ የማጓጓዝ ስራን ለማጠናከር እንሰራለን። የምግብ አገልግሎት በመስጠት በኩልም አገልግሎታችንን እናስፋፋለን። ይሄ በመንግስትና መንግስታዊ ባልሆኑ ድርጅቶች ጥምረት የሚተገበር ነው። ተጠቃሚ ለሚሆኑ እስከ 1 ሚሊዮን ለሚጠጉ ሰዎች የሚደረገውን ጥረትም እናግዛለን። በሶስተኛ ደረጃ የምንጀምረው ስራ ሁሉን አቀፍ ተጨማሪ የመመገብ መርሃ ግብር ይሆናል። ይህ መርሃ ግብር ዓላማ የሚያደርገው ሁሉን ለአደጋ ተጋላጭ የሆኑ ሕፃናትን የሚያጠቡና ነፍሰ ጡር እናቶችን ነው። በዚህ መርሃ ግብር 875,000 ሕዝቦችን በማገልገል አቅደናል። በክልሉ በተፈጠረው ሁኔታ ተጽዕኖ ያደረበት አገልግሎት አለ። ይሁንና ስራችንን ለማስፋፋት እየተዘጋጀን እንገኛለን።
Which of course have been impacted to some degree by the current situation, but then we are also readying to expand our operation.
የዓለም የምግብ ፕሮግራም ኃላፊ ከትናንት በስቲያ በትዊተር ገጻቸው እንደጠቆሙት ከኢትዮጵያ መንግስት ጋር አዲስ ስምምነት እንደደረሱ ይፋ አድርገው እንደነበረ በማስታወስ ኦማሞ ተጨማሪ ማብራሪያ እንዲሰጡ ቪኦኤ ላቀረበላቸው ጥያቄም ምላሽ ሰጥተዋል።
An agreement between the UN and the government, but what these are agreed.
ለነገሩ እንኳን ቀደም ሲልም ስምምነት ነበር። በዓለም የምግብ መርሃ ግብር ዋና ዳይሬክተርና በኢትዮጵያ መንግስት መካከል የተደረሰው የተግባራት ስምምነት በዚያ ቀደም ሲል በተባበሩት መንግስታትና በመንግስት መካከል በተደረገው ስምምነት የሚካተት ነው። እና ይህ አዲስ ስምምነት ሳይሆን ባለው ስምምነት ውስጥ የተደረሱ የተግባራት ስምምነት ነው። ስምምነቱ የሚያዘው በክልል ውስጥ ፈጣን እንቅስቃሴ የሚፈቅድና ዓለም አቀፍ የርዳታ ሰራተኞችን ፍቃድ አሰጣጥ አሰራር ከመዘርጋት ጋር ከመንግስትና ከሌሎች አጋሮች ጋር የእውነታዎችን የጋራ ቅኝት አሰራር ጋር የሚያዝ ነው። የግንኙነቱን አቅም ከማሻሻል ጋር የተያያዘ ስምምነትም አለ። በድርጅታችን ድረገጽ ላይ ይህ ስምምነት በዝርዝር ሰፍሯል።
Statement of these actions provided by WFP on our web.
አሁን በትግራይ ሰብአዊ እርዳታን ተደራሽ በማድረግ ረገድ በአስቸኳይ መፈታት አለበት የሚሉት ከባዱ ችግር ምንድነው የሚል ጥያቄም ቀርቦላቸው ነበር።
በመሻሻል ላይ ያለው ሂደት ነው። ለሁሉም ተዋናያን ከፍተኛ የሆነው ፈተና ለትግራይ ህዝብ ድጋፍ ማቅረብ ነው። ጉልህ የሆነ ጥረትና ተግባር በዚህ ረገድ በመንግስትና መንግስታዊ ባልሆኑ አካላት እየተተገበረ እንደሆነ እናውቃለን። ግን አሁንም ብዙ የሚቀር አለ። ሁላችንም ይህንን ለመፍታት ነው የምናለመው።
በአሁኑ ጊዜ የተለያዩ ወገኖች በትግራይ የሚገኘውን የተረጂ ቁጥር የተለያዩ አሃዞች ይሰጣሉ። መንግስትም እንዲሁ ይሰጣል። እናንተስ እንዴት ነው ፍርጆችን ቁጥር የምትሰበስቡት?
I think as we have all said, these are preliminary estimates and when we are able to
እንደሚመስለኝ እነኚህ ቁጥሮች የመጀመሪያ ደረጃ ግምቶች ናቸው። በስፍራው ተገኝተንና ቀጣይ ቅኝቶችና ዳሰሳዎችን ማድረግ ስንችል በርግጠኝነት የሚጠሩ ቁጥሮችን መስጠት ይቻላል። ግን ሁሉም እንደሚገነዘበው ባለው ተጨባጭ ሁኔታ ምክንያት ማድረግ የሚቻለው መገመት ብቻ ነው። እነዚህ ቁጥሮች የግምት ቁጥሮች ናቸው።
የተረጂዎችን ተደራሽነት ድርጅታችሁ እንዴት ይመዝነዋል? የቪኦኤ ሌላው ጥያቄ ነበር።
ሁኔታው የተሻሻለ ነው ማለት እችላለሁ። ቀድሞ እንደተናገርኩትም መንግስትና መንግስታዊ ያልሆኑ ድርጅቶች ሁሉም ተዳምሮ እስከ 1.7 ሚሊዮን ለሚሆን ህዝብ እርዳታ ያቀርቡ ይገኛሉ። እና ይሄ ቁጥርም እንደሚጨምር ተጠብቃለሁ።
መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የ12ኛ ክፍል መልቀቂያ ፈተና ይሰጠን፣ የፖለቲካ እስረኞች ይፈቱ የሚሉ ጥያቄዎችን ይዘው ኦሮሚያ ክልል ያቤሎና ሻሸመኔ ከተሞች ውስጥ የተወሰኑ ተማሪዎች ዛሬ ሰልፍ ወጥተዋል። ያቤሎ ውስጥ ከፖሊስ ጋር በተፈጠረ ግጭት የአንድ ወጣት ህይወት ማለፉና የታሰሩም እንዳሉ ተገልጿል። ሪፖርተራችን ሙክታር ጀማል ያነጋገራቸው የኦሮሚያ ክልል ጸጥታና አስተዳደር ቢሮ ኃላፊው እርምጃው ተመጣጣኝ ነበር ብለዋል። ዝርዝሩን ሙክታር ያቀርበዋል።
ያቤሎ ውስጥ ተማሪዎች ያደረጉት ሰልፍ የጀመረው ከጠዋቱ 1 ሰዓት ቀደም ብሎ ነበር። ተማሪዎቹ ወቅታዊ የፖለቲካ ጉዳዮችን ማንሳታቸውንና በብዛት ግን የ12ኛ ክፍል መልቀቂያ ፈተና በጊዜ እንዲሰጣቸው መንግስት አፋጣኝ እርምጃ እንዲወስድ መጠየቃቸውን ተናግረዋል። ከከተማዋ አካባቢዎችና ከከተማዋ ትምህርት ቤቶች የተሰባሰቡ ተማሪዎች መበተን የጀመረው ፖሊስ ኃይለ እርምጃ መውሰዱን ተከትሎ መሆኑን ቪኦኤ ያነጋገረው ሰው ገልጿል። መጀመሪያ ወደ 150 የሚሆኑ ተማሪዎች ሰልፍ ሲወጡ ወደ 30 የሚጠጉ ፖሊሶች መጥተው በድብደባ በተኗቸው። አንድ ሰው ሞቶ ሌሎች ላይ ጉዳት ደርሷል። ሟቹ ገልመ ደበሰው ደደቻ ይባላል። ሰልፍ ውስጥ የነበረ ሳይሆን ፖሊስ ተማሪዎችን እያባረረ ሲመጣ እሱ ከካቶሊክ የማደሪያ ግቢ አድሮ እየወጣ እያለ ነው አንድ ላይ የተገጣጠሙት። ከዛ ፖሊሶች ይዘው በድብደባ ብዛት እንዲሞት አደረጉት። ይህ ሰው በጥይት ሳይሆን ከድብደባ ብዛት ነው የተገደለው። ሌሎች ጉዳት የደረሰባቸው ጉዮ ጃርሶ፣ ገልገሎ ጃተኒ፣ ገልገሎ ሶሬ፣ ዲዳ ጎዳና፣ ገልገሎ ሁቃ፣ ጫኪ ጎዳና የምትባል ሴትና ሌሎችም ብዙ አሉ። ይህንን ሰልፍ ተከትሎ የታሰሩ ሰዎችም አሉ። በግምት ከ60 እስከ 70 ይሆናሉ። እኛ ሰልፉን የወጣንበት ምክንያት የ12ኛ ክፍል ፈተና በጊዜ እንዲሰጠንና መንግስት ለጉዳዩ ትኩረት እንዲሰጥ ለመጠየቅ ነበር ነው ያሉት። ሌላኛው ተመሳሳይ ሰልፍ የተደረገው በሻሸመኔ ከተማ ውስጥ ሲሆን በስፍራው እንደነበረ ለቪኦኤ ገለጸው ሰው እንዲህ ብሏል።
ትላንት ሻሸመኔ ላይ ሰላማዊ ሰልፍ ጀዋር መሐመድ፣ አምዛ ቦረና፣ በቀለ ገርባ ይፈቱ የሚል ተቃውሞ ነበረ። በዛ ላይ የኦሮሚያ ልዩ ኃይል የሚባለው ተማሪዎች ላይ ብዙ ጉዳት አደርሰዋል። ከዛ ሰልፉ ተበታትኗል።
ሰልፉ ከየት ተነስቶ ነበር ወዴት የሚሄደው?
ሰልፉ ከትምህርት ቤት ነው ጀመርነው፣ አደባባይ አካባቢ ነው ጀመርነው። ከዛ ግራንድ ሮያል መባል ይላል፣ እዛ ስንደርስ ነው ፖሊሶች የመጡ፣ በባጃጅ ነው የመጡት። ከዛ ተማሪዎቹ ተበታተኑ። ቢያንስ 300 ሜትር ይሆናል በርዝመት።
ስንት ተማሪ ይሆናል ሰልፉ ላይ የተሳተፈው?
ወደ 400 ምድር ተማሪዎች ነው።
ከዛ በኋላ ፖሊሶች ከመጡ በኋላ ምንድን ነው የሆነው?
ተማሪዎች ላይ ተኩስ ጀመሩና ብዙ ተማሪዎች ሴቶች ላይ ትልቅ ጉዳት ደረሰና ብዙ ሴቶች ነው ተያዙት። ወደ 010 ፖሊስ ጣቢያ ነው ያደረሱት። ማን ነው ሰልፍ የጠራው ንገሩን ተብሎ በጣም ነው ጉዳት ያደረሱት ብዛኛ ሴቶች ላይ።
ወደ ፖሊስ ጣቢያ ተወሰዱ ያልካቸው ሰዎች ስንት ይሆናሉ?
30 ምጠጉ ተማሪዎች ናቸው የተያዙት። እስካሁን አልተፈቱም እና አሁንም ዛሬ ጠዋት የሻሸመኔ መሰናዶ ትምህርት ቤት ፊት ለፊት ብዙ ፖሊሶች ነው ያሉት፣ እንትን መዛራ ይዞ ማለት ነው።
በሁለቱም ከተሞች በተፈጠረው ሁኔታ ላይ ያላቸውን መረጃ ምላሽ እንዲሰጡን የአካባቢውን ባለስልጣናት ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። በጉዳዩ ላይ ምላሽ የሰጡን የኦሮሚያ ክልል ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ ተማሪዎቹ የፖለቲካ ተልእኮ በመያዝ የወጡ መሆኑን ጠቅሰው ትምህርት ቤቶች የፖለቲካ ሳይሆን የእውቀት ማዕድ በመሆናቸው የጸጥታ ኃይሉ እንቅስቃሴውን በቁጥጥር ስር አውሏል ብለዋል።
አቅመ ደካሞችን እንዳይበዘብዙ እንዳያጠፉ ህይወታቸውን ንብረታቸውን እንዳያጠፉ መከላከል ስለሆነ መንግስት ይህን ግዴታውን የመወጣቱን ይቀጥላል፣ ሊቀጥሉበትም ይገባል።
በተለይ በያቤሎ በተደረገው ተቃውሞ በሰው ህይወት ላይም አደጋ መድረሱን ሰውም መገደሉን የተነገረው፣ ይህም በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ምንድን ነው በተጨባጭ ያለው መረጃ?
በያቤሎ አካባቢ አንድ የሁለተኛ ዓመት ተማሪ ከዩኒቨርሲቲው ዊንድራውል ሞልቶ ወደ አካባቢ የተመለሰ ተማሪ ጉዳት ደርሶበታል። ተማሪው ላይ ጉዳት ያደረሰው በጦር መሳሪያ ሳይሆን ከፖሊስ ጋር በነበረው ፍቅር እጅ ለእጅ ተያይዞ ነው የተጎዳው።
የሞተው ማለት ነው ወይ ምን አይነት ጉዳት
ተጎዳ ማለት የሞተው ነው? እሱም ከፖሊስ ጋር በገጠመው ግብግብ ነው ችግር የደረሰበት። ፖሊሱም ጉዳት ደርሶበት ሐኪም ቤት ነው ያለው። የተወሰደው እርምጃ ሚዛናዊ አይደለም የሚለውን ከዚህ አንጻር መገምገም ይቻላል። ሌላኛው በሰልፉ ውስጥ የነበሩት ህግን ለማስከበር አንጻር የተወሰኑ ሰዎች ቁጥጥር ስር ሊውሉ ይችላሉ። መንግስት ህግና ስርዓትን የማስከበር ኃላፊነት አለበት፣ ዋና ተግባሩም እሱ ነው። ሁለተኛ የክልሉ መንግስት የኦሮሞ ህዝብ ለዘመናት ታግሎ ያገኘውን የድል ውጤቱን ነጣቂዎች አይሻም፣ ማየት አይፈልግም። ሶስተኛ ደረጃ ትምህርት ቤቶች የእውቀት ግብይት ስርዓት የሚካሄድባቸው በመሆኑ በዚህ በትምህርት ቤት አካባቢ ጽንፈኛ ኃይል ተሰብስቦ ያዋጣኛል ብሎ እሱን ተልእኮ ሊያስፈጽሙ የሚችሉ ኃይሎችን አስተባብሮ የነገ ብቃቱን ተስፋውን ለማጥፋት የሚል የሞክሩ ኃይሎችን ያለምንም ምህረት የሚታገሉ መሆኑን ሁለትን ገለጸው ይገባናል።
ሰልፎቹ ማን እንደጠራና እንዳስተባበረ ከሰልፈኞቹ የተገለጸ ነገር ባይኖርም የክልሉ ጸጥታ አስተዳደር ቢሮ ኃላፊ ግን ከሰልፎቹ በስተጀርባ ሰሞኑን ህዝብ ለጠቅላይ ሚኒስትሩ ያሳየው ድጋፍ ያላስደሰታቸው በኢትዮጵያ ስም የሚንቀሳቀሱ ጽንፈኞችና ተምከተኞች፣ በሌላ በኩል ደግሞ የኦሮሞ ጽንፈኞች አሉበት ብለዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን #voaamharic ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ለሁለተኛ አጋማሽ ቀዳሚ ወደ ሆነው ዝግጅት ልውሰዳችሁ። በኮንሶና አካባቢው በነበረው ግጭት ተፈናቅለው የነበሩ ነዋሪዎች ወደ ቀያቸው እየተመለሱ ቢሆንም በአካባቢው ዘላቂ ሰላም አለመስፈኑን እና አሁንም ስጋት ውስጥ መሆናቸውን ገልጸዋል። ከተፈናቀለው ከ84000 በላይ ሰው አብዛኛውን መመለሱን የኮንሶ ዞን አስተዳደር አስታውቋል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ አለው።
በግጭቱ ወቅት ከተፈናቀሉና የግጭት ሰለባ ከነበሩ ሰዎች ውስጥ አንዱ የሆኑት የሰገን ከተማ ነዋሪ አቶ ማሙሽ ዲባ ከቤታቸው ተፈናቅለው ለሁለት ወራት በካቡራ ቀበሌ መጠለላቸውን ተናግረው አሁን አንጻራዊ ያሉት ሰላም በመታየቱ ወደ ሰገን ከተማ መመለሳቸውን ገልጠዋል።
ከሰገን ወደ ካቡራ ነበር የሸሸነው። አንድ የሁለት ወር እዛ ገረሰን። ከዛ አሁን መንገድ ወደ ቀያቸው ተመለሱ ሲባል አሁን ወደ ሰገን ተመልሰናል።
ብቻውን ነበር ተፈናቅለው ወይስ ከቤተሰቦት ጋር?
ሰባት ልጆች አለኝ። ከቤተሰብ ጋር ያው አንድ ላይ ስንቆጠር 9 ሰው ነው።
እየተደረገልን ነው ስላሉትም ሰባው ድጋፍ አቶ ማሙሽ ለቪኦኤ በስልክ ተናግሯል።
ድጋፍ እየተደረገ ነው። ያው መንግስት አልባሳትም እየሰጠ ከራም እየሰጠ ተቃጠለ ቤት ላይ በቃ እንደውም በቲ እንፈራለን በማለት ያው ቤት እየለካ ነው ያለው። ያው ምግብ ያው የሚሆነንን ያው እየሰጠን ነው ማለት ነው።
የእርሶ ቤትም ተቃጥሎ ነበር?
የኔ ቤት አልተቃጠለም፣ ግን ንብረት እንዳለ ተወርሷል። ማሳ ላይ ያለው እህል እንዳለ ተበልቷል። ሰዎች ዘርፎ
የኮንሶ ዞንን ጨምሮ አካባቢ ወደ ሰላማዊ እንቅስቃሴ እንዲመለስ ጥረት የተደረገ ቢሆንም ሰላም አይፈልጉም የሚሏቸው አካላት በሚፈጥሩት ሁከት ስጋት ውስጥ መሆናቸውን አስረድተዋል።
እዚህ ጋር የመጡት አሉ አንዳንድ በቃ መንግስት ሰራተኛ ሆኖ በዚህ ቦታ ላይ ጥቅማጥቅም እያገኘ አሁን ጥቅማጥቅሙን እንዳለ አቶ ይህ ነገር ሲፈርስ እንዴት ይፈርሳል በማለት እነኚህ ሰዎች ናቸው አሁን እንዳለ የገበሬውን አይምሮ ላይ ልዩ ወረዳ አለ፣ ልዩ ወረዳን እንወስዳለን፣ ልዩ ወረዳ ካልወሰድን ደግሞ ወደ ኮንሶ አትመለሱ በማለት እንዳለ በእነሱ ላይ ግብ መጥቶ ሰዎች ወደዛ እንዳይሄዱ ያደረጉ። ከገባችሁ እናንተን እንጨርሳለን፣ እናንተን እንገላለን የምለው ነገር አለ። አሁንም ከኋላ እዚህ የገቡት ወደ ኋላ እንዲመለሱ እንደም እየተደረገ ነው ያለው።
ሌላ የኮልሜ ቀበሌ ነዋሪ የሆኑት አቶ ኩደታ ኮዳሞ በበኩላቸው ከአካባቢው ለወራት ጠፍቶ የነበረው ሰላም እየተመለሰ በመሆኑ ተፈናቅለው የነበሩ አርሶ አደሮች ወደ ቀያቸው እየተመለሱ ናቸው ብለዋል። በኮንሶና በአሌ መካከል የነበረው ግጭት ረግቦ በሁለቱ ህብረተሰብ ዘንድ ተቋርጦ የነበረው ማህበራዊ ግንኙነት መጀመሩም ተናግሯል።
መደራየትም ተጀምሯል። ከአለም ወደ ኮንሶ እየመጡ ሞተረኞችም ያው እንግዲህ አንዳንድ እያለፉ ነው ያሉት እና እንግዲህ እንደ አንጻራዊ ሰላም እየታየ ያለበት ሁኔታ ነው እየታየ ያለውና ወንዶች አካባቢ ውሃ ቦታ ገብቶችን እየተቀላቀሉ ውሃ እየጠጡ ነው ያሉት።
የእርሻ ስራ ውስጥ የተሰራ ነው።
የእርሻ ስራ አንዳንድ ስጋቶች አሉ። አሁን በብዛት
የኮንሶ ዞን አስተዳደር የግብርና መምሪያ ኃላፊና የአደጋ ስጋት ስራ አመራር ቡድን አስተባባሪ አቶ ከበደ ጋትሳም ከተፈናቀሉ ከ84000 በላይ ዜጎች ውስጥ 7000ዎች ሲቀሩ ሌሎቹ ሙሉ በሙሉ ተመልሰዋል ብለዋል።
ይህም ሊሆን የቻለው አሁንም ቢሆን ውሸት ፕሮፓጋንዳ በፌስቡክ ህዝቡን ወደ ቀየው እንዳይመለስ የሚያደርግ ይሄ የማይደል ወረዳ ጠያቂ ቡድን አለ። ይሄ ቡድንና እንደዚሁ ደራሼ ውስጥ ይሄንን አስተሳሰብ የሚሸከሙ አይገና ውስጥ ያሉ ማህበረሰቦች ናቸው። ይህንን ጦርነት ሲቀረጽ ስማት መረው ነበሩ አይነት ናቸው። ግን ይህንን እንዲያደርጓሉ ከ7000 የማይበልጥ ሰው ብቻ ነው ያልተመለሱ እንጂ አብዛኛው ተመልሷል።
አልተመለሱም ያሏቸው እነዚህ 7000 ሰዎች ታዲያ መቼ መለሳሉ? አቶ ከበደ፣
እኛ በተቻለ መጠን ከጸጥታ ኃይሉ ጋር በተረባርበን እንዲመለሱ ጥሪ እያስተላለፍንላቸው ነው። የሚሰማና ከወንጀል ነጻ የሆነው ሰዎች እየተመለሱ ናሉ። ነገር ግን ጥቅም ወንጀል የሰሩና ጥፋት የሰሩ አካላት እንዳይመለሱ የመያዝ እንትን አለ።
ለተፈናቀሉ በ10000ዎች ለሚቆጠሩ ለነዚህ ዜጎች ሰብአዊ ድጋፍ ሲደረግ መቆየቱን የተናገሩት አቶ ከበደ በዘላቂነት መልሶ ማቋቋም ስራ ግን አለመጀመሩን ገልጧል።
ከዚህ በፊት የአንድ ወር ድጋፍ ተደርጎላቸዋል። አሁን ለሚመለሱትም የተወሰነ ድጋፍ እያደረግን ያለ ነው። ዘላቂ ማቋቋሚያ የሚያስፈልግ ድጋፍ የአፍሪካ ውጥረት ባለመቅረቡ፣ በክልልና በተደራረሰም ባለመቅረቡ አሁን ባለው ደረጃ የመልሶ ማቋቋም ስራ አልጀመርንም ማለት ነው።
ተፈናቃዮችን ወደ ቀያቸው ከመለስ ጎን ለጎን በዞኑ ዘላቂ ሰላም እንዲሰፍንና ግጭቱ እንደገና እንዳይከሰት ህግ የማስከበር ስራ እየተሰራም ነው ብሏል።
ትልቁ ችግር እና ትልቁ ድርሻ የሚወስደው የጸጥታ ማስከበር ስራ ነው። ጸጥታ ማስከበር ስራ የህግ የበላይነትን የማረጋገጥ ስራ ነው ትልቁ ድርሻ የሚወስደው። በዚህ ሂደት ውስጥ ያው በመዋቅር ውስጥ የተሳሰረ ነገር ሲደሆን መዋቅሩም ደግሞ በአንድ ክልል ውስጥ ያለ መዋቅር በመሆኑ የክልሉ መንግስት በተለይ ክልል ጸጥታይ በተለይ በራሴ አሁን ባለው ደረጃ ከአማሮ ልዩ ወረዳ ከድቡርጅ ልዩ ወረዳ እና ካሌ ልዩ ወረዳ ጋር በጥሩ ሁኔታ እየሰራ ነው ያለን። ነገር ግን ሰፊ ችግርና ጋፍ እየፈጠረብን ያለው የደራሼ ልዩ ወረዳ ውስጥ አንድ ያለች ሀይቤና የምትባል ቀበሌ፣ እዛ ውስጥ ያለው ሀይል ሰላም እንዳይፈጠር፣ አለመረጋጋት እንዳይፈጠር ከተለያዩ አካላት ቴሌኮ የሚወስዱ ሰዎች አሉ። እዛ አካባቢ ግጭቱን የሚቀሰቅሱና ግጭቱን ከመመሩ ሰዎች አብዛኛው ወንጀለኛና በወንጀል የሚጠረጠረው ሰው በሙሉ በብዛት በስፋት እዛ አካባቢ ነው ያለ።
የግጭቱ መንስኤ የሰገን አካባቢ ህዝቦች በመባል የሚታወቀው ዞን መፍረሱን ተከትሎ ኮንሶ ዞን ሆኖ በመደራጀቱ ይህንን ያልፈለጉና የራሳቸውን ጎማይደ የተሰኘ አዲስ ልዩ ወረዳ ለመፍጠር የሚፈልጉ አካላት የሚያቀነቅኑት ሴራ ነው ብሏል። ዞኑ ቢፈርስም ቅሉ በክልሉ ምክር ቤት የተላለፈ ውሳኔ ተፈጻሚ ባለመሆኑ ዞኑ የግጭት ቀጠና ሆኖ ቀጥሏል ያሉት አቶ ከበደ የክልሉ መንግስትን በዚህ ወቅሰዋል። ከዚህ በፊት በደቡብ ክልል ምክር ቤት 5ኛ ዙር 6ኛ አመት 3ኛ አስቸኳይ ጉባኤ ተመሳሳይ ወቀሳ ቀርቦ እንደማይቀበል የገለጸው የክልሉ መንግስት የዞኑን ጉዳይ በልዩ ሁኔታ በመከታተል ላይ መሆኑን ገልጧል። የክልሉ መንግስት በኮንሶ ግድያ እጃቸውን አስገብቷል ያሏቸውን ከ300 በላይ ግለሰቦችን ማሰሩን የክልሉ ምክትል መስተዳድር አቶ ሪስቱ ይርዳው መናገራቸው አይዘነጋም። በኮንሶና አካባቢ በነበረው ጥቃትና ግጭት በአጠቃላይ 74 ሲቪሎች መገደላቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። በዛሬው የትምህርት መሰናዶ በገጠሪቱ ኢትዮጵያ ነጻ ትምህርት ቤት የከፈተውን የ22 ዓመት ወጣት እናስተዋውቃችኋለን። ህጻናት ሊሟሉላቸው ከሚገቡ መሰረታዊ ፍላጎቶች አንዱ ትምህርት ነው። በኢትዮጵያ የትምህርት ተደራሽነትን ለማሳደግ በርካታ ስራዎች ቢሰሩም በሀገሪቱ ባለው የህዝብ ብዛትና ተያይዘው የሚመጡት የማህበራዊና ኢኮኖሚያዊ ችግሮች ምክንያት አሁንም በርካታ ህጻናት ከትምህርት ገበታ ውጪ ናቸው። ገና የአስራዎቹን እድሜ ሳይጨርስ ይህንን ያስተዋለውና በሜሪላንድ ዩኒቨርሲቲ የኮምፒውተር ሳይንስና የሂሳብ የ3ኛ አመት ተማሪ የሆነው ወጣት ትምህርት ቤት በሌለበት የገጠሪቱ የኢትዮጵያ ክፍል ትምህርት ቤት በመክፈት ህጻናት በነጻ ትምህርት እንዲያገኙ እየረዳ ይገኛል። በተጨማሪም በአሜሪካን ሀገር ሜሪላንድ ክፍለ ግዛት በሚሰጠው የማስጠናት አገልግሎት ለበርካታ ተማሪዎች እገዛ ያደርጋል። ስመኝሽ የቆየ በ20 አመቱ በትምህርት ዙሪያ ትልቅ ስራ ሰዎችን እየሰራ የሚገኘውን ወጣት ቅዱስ አንተነህና በስራው ተጠቃሚ የሆኑ ወላጆችን አነጋግራ ያሰናዳችሁን ዘገባ ታስደምጠናለች።
ሰሜን ሸዋ ደብረ ጽጌ ከተማ ነዋሪ የሆኑት የሁለት ልጆች አባት አቶ አሰፋ ቀናው የሚተዳደሩት በቀን ስራ ነው። ከእጅ ወደ አፍ በሆነችው ገቢያቸው ታዲያ 7 አመት የሞላውን የመጀመሪያ ልጃቸውን ወደ ትምህርት ቤት ለማስገባት ሞክረዋል። ነገር ግን በወር የሚከፈለውን 400 ብር ለመክፈል እጅ ስላጠረኝ ልጄ ትምህርቱን አቋረጠ ይላሉ።
እኔ ቀን ስራ እየሰራ ነበር ልጅን ማስተምረው አከኩ አቋርጦ ነበር። አሁን የቅዱስ ትምህርት ቤት ሲከፈትልኝ እጅ አስገባዋት። እኛ ልጄን ራሱ ለወደፊት እዛው ነው የማስገባው ነበር ፈልኛ ለአመት አስተምረዋል።
በልጃቸው ትምህርት ማቋረጥ ልባቸው ተሰብሮ የነበሩት አቶ አሰፋ ግን ባለፈው አመት በአቅራቢያቸው በተከፈተው ቅዱስ ትምህርት ቤት ተስፋቸው እንደገና ተመልሶላቸዋል። ልጃቸው በነጻ ትምህርት ከማግኘቱ በተጨማሪ በቀን አንድ ጊዜ በትምህርት ቤቱ ይመገባል፣ የሚያስፈልገው መጽሐፎችና የትምህርት መሳሪያዎችም ይሟሉለታል።
አብዛኛው ቀን ሰራተኛ ምናምን የሚተዳደረው ስለሆነ አሁን የቅዱስ ትምህርት ቤት በመከፈቱ በጣም ይስጠቀም። በዚህ ዕድሜው ፔን ማስተሩ በጣም ጥሩ ነው። ታታሪ እድሜውና ከዚህ የበለጠ እንዲያደርግ በጣም ነው በእንትን የምንለው።
ቅዱስ ትምህርት ቤትን ከደብረ ጽጌ ከተማ አለፍ ብሎ ወደ ደብረ ሊባኖስ በሚወስደው መንገድ ላይ በአካባቢው ላሉና ትምህርት ማግኘት ላልቻሉ ህጻናት የነጻ ትምህርት አገልግሎት እንዲሰጥ የከፈተው የ22 አመቱ ወጣት ቅዱስ አንተነህ ነው። ገና ከህፃንነት እድሜው አንስቶ ከቤተሰቦቹ ጋር በመሆን በተለያዩ የገጠሪቱ ኢትዮጵያ ክፍሎች ደብተርና መጻፊያዎች የመሳሰሉ የትምህርት ቁሳቁሶችን ይሰጥ የነበረው ቅዱስ ዘላቂነት ያለው የህፃናትን ህይወት መቀየር የሚችል ውጤት ለማምጣት ትምህርት ቤቱን እንደከፈተ ይናገራል።
ያልተማሩ የነበረው 25 ተማሪ በ25 ጀምርና ከዛ በየአመቱ እየጀመርን እንሄዳለን ብለን ነው የጀመርነው። ግን ወዲያውኑ የመጣው ከመቶ ተማሪ በላይ ነው ፈልጋለሁ ብሎ የመጣው ግን እኛ ያው አልቻልንም እሱን ዲማንድ ትዊት ማድረግ። ስለዚህ በትንሽ ጀምረን አንደኛ አመት 30 ተማሪዎች ጀምረን በዚህ ከሪክሽን በማዘጋጀት ላይ ኤክስፒሪንስ ያለው ፕሮፌሽናል እንደዚህ ካጥረን እሱ መጽሐፉን አዘጋጅቶልን ክላሱን የጀመርነው ማለት ነው። እነዚህ መጀመሪያ ያለፈው አመት የገቡት ወደ አንደኛ ክፍል አልፈው አሁን ደግሞ ኬጂ3 እንደገና ሌላ ባች አድሚት አድርገናል። አሁን በአጠቃላይ 68 ተማሪዎች አሉ ማለት ነው።
ቅዱስ በትምህርት ዙሪያ ስራዎችን ሲሰራ የደብረ ጽጌው ትምህርት ቤት የመጀመሪያው አይደለም። ሰዎችን መርዳትና በትምህርት ማገዝ ከልጅነቴ ያስደሰተኝ ነበር የሚለው ቅዱስ አሁን በሚኖርበት አሜሪካን ሀገር ሜሪላንድ ክፍለ ግዛት ውስጥ በከፈተው ሜሪላንድ ያስጠኝ አገልግሎት በአሜሪካን ሀገር በየትኛውም ክፍለ ግዛት ለሚገኙ ከህፃናት ማዋያ እስከ ኮሌጅ ድረስ ላሉ ተማሪዎች የማስጠናት አገልግሎት ይሰጣል።
ትምህርት የሚሰጣቸው ተማሪዎች የተለያዩ ናቸው። አሁን ለምሳሌ ዲስቢሊቲ ያላቸው ተማሪዎች አሉ። አክቹሊ እኔ ፐርሰናሊ ከነሱ ጋር ነው እንደውም የበለጠ የሚሰራው ምክንያቱም እነሱ ኤክስትራ አቴንሽን እና ኤክስትራ ኬር ይፈልጋሉ እና ኤክስትራ ፔሽንስ ይፈልጋሉ። ስለዚህ ከነሱ ጋር ነው እኔ ፐርሰናሊ የሚሰራው። አድቫንስ ማድረግ የሚፈልጉ ተማሪዎች አሉ። እንደገና ደግሞ ክፍሉን ለማድረስ ብለው እኛ ጋር የሚመጡ ተማሪዎች አሉ። እንደገና ደግሞ ለሰርቲፊኬሽን የሚያጠኑ ተማሪዎች አሉ። ለምሳሌ አሁን ኔትወርክ ፕላስ ወይም ካምፕ ሲአይ ሰርቲፊኬሽን እናስተናግዳለን። እንደገና ደግሞ ኤስቲቲ እናስተናግዳለን።
ወደ 30 የሚጠጉ ሰዎችን በትርፍ ሰዓት ቀጥሮ በአስጠኝነት የሚያሰራው የሜሪላንድ አስጠኝ አገልግሎት በተለይ በአሁኑ ሰዓት በኮሮና ምክንያት የትምህርት ተቋማት የመማር ማስተማር ሂደቱን ወደ በይነ መረብ በመቀየራቸው ምክንያት የትምህርት አቀባበል ዙሪያ ለተቸገሩ ተማሪዎችም ጠንካራ ድጋፍ ያደርጋል።
እዚህም ከቱተሮቻችን ጋር አንድ ላይ ሲገናኙ በጣም ሀይ የሆነ ኢንጌጅመንት ስለሚኖር እዛ ትምህርት ቤት ያለውን ለርኒንግ ኢንቫይሮንመንት ዲክሬት ያደርጋል ማለት ነው ኢንሳም ወይስ። ከዛ በተጨማሪ ደግሞ ቱተሮቻችን ብዙ አስተያየት የሚያደርጉ አቴቶች አሏቸው ለልጆቹ። ስለዚህ ከልጆቹ ጋር በጣም እየተከታተሉ ስለሆነ የሚሰሩት ልጆቹ ወደ ሌላ ነገር ዲስትራክት እንዲሆኑ አፈቅዱላቸውም። ከፓረንቶቻቸው ጋር አንድ ላይ እየሰሩ ኮሚኒኬሽን ከእኛም ጋር ከኳሊቲ አሹራንስ እዚህ ከምንሰራው ጋር እየተነጋገሩ ተማሪዎቹን ሙሉ በሙሉ ትምህርታቸውን ላይ ፎከስ አድርገው ትምህርታቸውን አሪፍ ውጤት እንዲያመጡ ትራክ እያደረግን ፕሮግሬሳቸውን እንሰራለን ማለት ነው።
በዚህ የማስጠናት አገልግሎት ተጠቃሚ ከሆኑት መካከል በካሊፎርኒያ ክፍለ ግዛት ሳኖዜ ከተማ ነዋሪ የሆኑት አቶ ሽፈራው ተካ አንዱ ናቸው። አቶ ሽፈራው የ9ኛ ክፍል ተማሪ ልጃቸው በበይነ መረብ አማካኝነት በሚሰጠው የስነ ጽሑፍ ትምህርት እገዛ እንደሚያስፈልገው በመረዳታቸው የሜሪላንድ አስጠኚ አገልግሎትን እንዳናገሩ ይናገራሉ።
ሊትሬቸር ራይቲንግ ላይ ትንሽ እገዛ እንደሚያስፈልገው ተገነዘብኩና ከክላስ አክቲቪቲው ደወልኩለት። ቅዱስም ተገናኘን። ፈቃደኛ እንደሆነ አፕሊኬሽን ፎር እንደሚልክልኝ ተነጋገረ። በዛ ቀጥል ማለት ነው።
ለምን ያክል ጊዜ አሁን ቱቶሪያሉን ሲወስድ ቆይቷል? ልጆች ደስተኛ ነው? ያመጣው ለውጥ አለ?
አራት ወር አምስት ወር ይሆናል ከጀመር። በደንብ ይወያያሉ፣ ፍሪሊ ይጠይቀዋል መምህሩን። በደንብ መግባባቱን አየሁኝና በዛው ውጤቱም ጥሩ እየሆነ መጣለት። አሳይመንቶቹንም እያሻሻለ መጣ ማለት ነው። ልጅም ደስተኛ ነው። እኔም ሳየው ጥሩ ነው ብዬ አስባለሁ።
በአሜሪካን ሀገር የማስጠናት አገልግሎት የሚሰጡ ድርጅቶች በሰዓት እስከ 200 የአሜሪካን ዶላር ያስከፍላሉ። በዚህም ምክንያት ብዙ ወላጆች መክፈል ባለመቻላቸው ለልጆቻቸው የሚያስፈልገውን ድጋፍ ማግኘት ሲያቅታቸው ማስተዋሉን ቅዱስ ይናገራል። ታዲያ እሱ በሚሰጠው አገልግሎት በሰዓት ከ35 ዶላር ጀምሮ እንደየትምህርት ደረጃው ዝቅተኛ የአገልግሎት ክፍያ ይጠይቃል።
መማስተናት በጣም ወዳለሁ። አክቹሊ ፓሽኔ ነው። ባይከፍለኝ የሚሰራው ስራ ነው። ቱተር ነበርኩኝ መጀመሪያ አንድ ካምፓኒ ውስጥ እንደ ቱተር ሰራ ነበር እና ቱተሪንግ ካምፓኒ ቻርጅ የሚያደርገው አማውንት እና እኔ የምከፍለው አማውንት በጣም ትልቅ ዲፍረንስ ነበረው እና ፓረንቶቹ መክፈል ባለመቻላቸው ያቋርጡ ነበረ ቱተሪንግ ሰርቪሱን እና ከዚህ በተጨማሪ ደግሞ የኤዱኬሽን ቫሊዩን በደንብ ከልጅነት ጀምሮ በኤዱኬሽን ብዙ አምናለሁኝ እና እዚህ ለኮሚኒቲው ማገልገል ስለፈለግኩኝ እንደኔ ያሉ ቱተሮችንም እንትን እየሰበሰብኩኝ እየሰራን ነው ማለት ነው።
ቅዱስ በትምህርቱ ያለው ከፍተኛ ውጤት ባመጣለት ነጻ የትምህርት እድል በሜሪላንድ ዩኒቨርሲቲ የ3ኛ ዓመት የኮምፒውተር ሳይንስ እና የሂሳብ ተማሪ ነው። ትምህርቱን ሲያጠናቅቅም የሰው ሰራሽ ልህቀትን ተጠቅሞ ትምህርትን ማስፋፋት የሚቻልበት መንገድ ላይ መስራት እንደሚፈልግ ነግሮናል። በትምህርት ዙሪያ የጀመርኳቸውን በጎ ስራዎችን ማሳደግ ፈልጋለሁ የሚለው ቅዱስ በሱድሜ ያሉ ወጣቶች በሚችሏቸው ማንኛውም ስራዎች ጠንክረው ቢሰሩ እድሜ ሳያግዳቸው ውጤታማ እንደሚሆኑ ይመክራል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን እናመሰግናለን። ስትከታተሉት የቆያችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ወደ የዓለም የጤና ድርጅት አባልነት ተመልሳለች። ፕሬዝዳንት ጆ ባይደን የሰብዓዊነት ባለመሐላ እንደፈጸሙ ብዙም ሳይቆዩ የቀድሞ ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት የሚያስወጣ ውሳኔን የሚቀለብስ ደብዳቤን ፈረማቸውን የዕለቱ ርዕሰ አንቀጽ ጠቁሟል። የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ከዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ጋር በስልክ በተነጋገሩበት ወቅት አሜሪካ ከዓለም አቀፍ የጤና ድርጅት የመውጣቷን ውሳኔ እንደምትቀለብስ የገንዘብ መዋጮ ግዴታዋንም እንደምትፈጽም እንዲሁም የዓለም የጤና ድርጅትን ለማጠናከር በሚደረግ የማሻሻል ተግባር በገንቢ አጋርነት እንደምትሰራ መግለጻቸውን ርዕሰ አንቀጹ አውስቷል። ምክትል ፕሬዚደንት ሃሪስ አያይዘውም እሳቸውና ፕሬዚደንት ባይደን የዓለም የጤና ድርጅት ኮቪድ-19ን ለመቆጣጠርና በዓለም ደረጃ የተሻለ የጤና ሁኔታን ለማዳበር እንዲሁም ዓለም አቀፍ ወረርሽኝን ለመከላከል የተሻለ ዝግጁነት እንዲኖር ለማድረግ ወሳኝ ነው የሚል እምነት እንዳላቸው አስገንዝበዋል። ዶክተር አንቶኒ ፋውቺ በዓለም የጤና ድርጅት 148ኛ የከፍተኛው ቦርድ ስብሰባ ላይ የሚሳተፍ የዩናይትድ ስቴትስ ልዑካን ቡድን አዲስ መሪ እንዲሆን ተሰይመዋል። ፋውቺ በዓለም የጤና ድርጅት ከፍተኛው ቦርድ ስብሰባ ላይ ባደረጉት ንግግር እኔም እንደ ሌሎቹ ተወካዮች የዓለም የጤና ድርጅት ለዓለም አቀፉ ወረርሽኝ በዓለም ደረጃ የተስተዋለውን ምላሽ በመምራት በኩል ባለው ሚና አመሰግነዋለሁ ማለታቸውን ርዕሰ አንቀጹ ጠቅሷል። የባይደን አስተዳደር የተሻለ የዓለም የጤና ሁኔታ እንዲኖር በሙሉ ልብ የመስራት ፍላጎት አለው። የዓለም የጤና ደህንነትንና የዓለም የጤና ደህንነት አጀንዳን ይደግፋል። ለሁሉም ሰዎች መልካም ጤና የተመላበት መጻኢ ዕድል የመገንባት ዓላማም አለው ሲሉ ፋውቺ ማስገንዘባቸውን ርዕሰ አንቀጹ ገልጿል። ዶክተር ፋውቺ አያይዘውም የባይደን አስተዳደር ዝቅተኛ ገቢ ያላቸው ሀገሮችም ለኮቪድ-19 የክትባት መድኃኒት ተደራሽነት እንዲኖራቸው የሚጥረው ኮቫክስ የተባለው ስብስብ አባል የመሆን እቅድ እንዳለው አስታውቀዋል። የክትባቱ መድኃኒት እንዲዳብር በዓለም ደረጃ የሚደረጉትን ጥረቶች የምርመራና የሕክምና ቁሶች ማከፋፈል እንደሚደግፍ በዓለም ዙሪያ ልማት እንዲበረታም ይረዳል ማለታቸውን ርዕሰ አንቀጹ አውስቷል። ኮቫክስ የኮቪድ-19 የክትባት መድኃኒት ምርትን በማበራከትና በማዳበር በዓለም ዙሪያ ያሉት ሀገሮች ሁሉ እኩል ተደራሽነት እንዲኖራቸው ዋስትና የመስጠት ዓላማ አለው። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም ታዲያ ዛሬ ለዓለም የጤና ድርጅትና ለዓለም ጤና መልካም ቀን ነው ሲሉ በትዊተር ገጻቸው ደስታቸውን ገልጸዋል። የዓለም የጤና ድርጅት የዓለም ሀገሮች ቤተሰብ ነው። ዩናይትድ ስቴትስ በቤተሰቡ አካልነት በመቀጠሏ ሁላችንም ደስተኞች ነን ሲሉ አክለውበታል በማለት የዕለቱ ርዕሰ አንቀጽ ሐተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።
Let's go.